ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 12 2010 ዓ.ም ተብረት ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የቅድስት መንበር ከቻይና መንግስት ጋር ያላትን ግንኙነት ለማሳደግ በማሰብ የተለያዩ ቀጣይነት ያላቸውን ውይይቶች በማድረግ ላይ መሆኗ የሚታወስ ሲሆን ይህንን በተመለከተ በቅርቡ የቅድስት መንበር ያወጣችውን አንድ ዘገባ በቅድሚያ እናስደምጣችኋለን። በማስከተል በኢራቅ ከፍተኛ አመጽ በመቀስቀሱ የተነሳ ቤተክርስቲያን አገልግሎቷን ለማቋረጥ መገደዷ መገለጹን የሚያመለክት ዜና እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚህ ሰዓት የምናቀርብላችሁን ሳምንታዊ አስተምሮ እናስደምጣችኋለን። የዛሬውን ዝግጅት በቀዳሚነት የምመራላችሁ እኔው መብራቱ ኃይለ ጊዮርጊስ ከዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። በቅድሚያ ዋና ዋና ዜናዎችን በማስቀደም እንጀምራለን። ቅድስት መንበር ከቻይና መንግስት ጋር ያላትን ግንኙነት ለማሳደግ በማሰብ የተለያዩ ቀጣይነት ያላቸው ውይይቶችን በማድረግ ላይ መሆኗ የሚታወቅ ሲሆን ይህንን የቅድስት መንበርን ወይም የቫቲካንን አቋም በተመለከተ በዚህ ሳምንት ቀጣይነት ያላቸው መግለጫዎች በመውጣት ላይ እንደሚገኙም ቀደም ሲል መዘገባችን ይታወሳል። በማስከተል ቅድስት መንበር ያወጣችውን ሁለተኛውን መግለጫ እንደሚከተለው አሰናድተነዋል። እንድትከታተሉን ከወዲሁ እንጋብዛለን። ከቻይና መንግስት ጋር የሚደረጉት ውይይቶች የጋራ መተማመን ላይ ለመድረስ የሚያስችሉ አነስተኛ እርምጃዎች ናቸው። ቫቲካን ከቻይና መንግስት ጋር ውይይት የምታደርገው ለምንድን ነው? በቻይና የሚኖሩ ካቶሊኮች ምንም እንኳን ከፍተኛ የሆነ ስቃይ ቢደርስባቸውም ለእምነታቸው ታማኝ ሆነው ቆይተዋል። ታዲያ እንደዚህ አይነት ውይይቶች ምን ሊያስገኙ ይችላሉ? ውይይቶች ለቤተ ክርስቲያን ሕይወት መሰረት የሆኑ አስፈላጊ ነገሮች ናቸው። ውይይት በቤተ ክርስቲያንም ውስጥ ሆነ በዓለም ውስጥ ካለው ግንኙነት አኳያ የቤተ ክርስቲያኗን የአኗኗር ዘዴ የሚደግፍ አስፈላጊ ነገር ነው። መወያየት ማለት ከህብረተሰቡ፣ ከሃይማኖቶችና ከባህሎች ጋር ግንኙነት መፍጠር ማለት ነው። የሁለተኛው የቫቲካን ጉባኤ ሰነድ ውይይት ሐዋርያዊ የሆነ ተግባር መሆኑን የገለጸ ሲሆን ይህ ውይይት በአብያተ ክርስቲያናት ውስጥ ብቻ የሚካሄድ ነገር ሳይሆን ነገር ግን ክርስቲያን ካልሆኑ የማኅበረሰብ ክፍሎች ከሲቪል ባለሥልጣኖችና ከሁሉም በጎ ፍቃድ ካላቸው የማኅበረሰብ ክፍሎች ጋር የሚደረግ እንደሆነ ይገልጻል። ከሁለተኛው የቫቲካን ጉባኤ ሰነዶች መካከል በዚህ ዘመን የምትገኝ ቤተ ክርስቲያን የሚለው ሐዋርያዊ ሕገ ደንብ በላቲን ቋንቋ ጋውዲውም ኤት ስፔስ ቁጥር 21 ላይ ይህንን ጉዳይ በተመለከተ እንዳሰፈረው ለሁሉም ሰዎች አማኞችና እምነት የሌላቸው ሰዎች ጭምር አብሮ የሚኖሩበትን ዓለም ለመገንባት ለሚደረገው ጥረት የራሳቸውን አስተዋጽኦ ማድረግ ይኖርባቸዋል። ይህ ያለ እውነተኛና በጥበብ መንፈስ ከሚደረግ ውይይት ውጪ እውን ሊሆን አይችልም ይለናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በላቲን ቋንቋ ኤክሌዚያም ሱዋም በአማርኛው በግርድፉ ሲተረጎም የራሱ ቤተ ክርስቲያን በሚል አርዕስት በጻፉት ሐዋርያዊ መልእክት ላይ ይህንን በተመለከተ ተመሳሳይ በሆነ መልኩ ቤተ ክርስቲያን ራሷ ከምትገኝበት ከዓለም ጋር መወያየት ይኖርባታል። ቤተ ክርስቲያን ስትናገር ራሷ መልእክት ትሆናለች ይለናል። በቁጥር 67 ላይ እንደተጠቀሰው የካቶሊክ ቤተ ክርስቲያን መልካም ፍቃድ ካላቸው በእርሷ ውስጥ ካሉ ሰዎች ጋር ይሁን ከራሷ ውጪ ካሉ ሰዎች ጋር የሚደረጉትን ውይይቶች ለመደገፍ ዝግጁ ናት። በቁጥር 97 ላይ እንደተጠቀሰው በሰዎች በተቋማትና በማኅበረሰቦች መካከል የሚደረጉ ውይይቶች የጓደኝነትን ስሜት ለመፍጠር የሚችሉ የእውቀት ሽግግር እንዲኖሩም ያደርጋል። በእውነተኛ ሁኔታ ገንቢ የሆነ ውይይት ለማድረግ በቅድሚያ መተማመን ያስፈልጋል። የጋራ መተማመን የብዙ ትናንሽ የሚባሉ እርምጃዎች፣ እንቅስቃሴዎችና ግንኙነቶች ፍሬ ሲሆን ይህም በተደጋጋሚ ጊዜያት በረጋ መንፈስና በከፍተኛ ጥበብ ሊፈጸም የሚገባው ተገቢ የሆነ ተግባር ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በግንቦት 8 2009 ዓ.ም እንደተናገሩት ሁልጊዜም ቢሆን ያልተዘጉ በሮች አሉ ይሉናል። በቅርብ ጊዜ ለነበሩት ርዕሰ ሊቃነ ጳጳሳት ለምሳሌም ብፁዕ ጳውሎስ ስድስተኛ በጥንቃቄ የተሞላ ዲፕሎማሲያዊ ግንኙነት እንዲጀመር በማድረግ በቀጣይነት ቅዱስ ዮሐንስ ጳውሎስና ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ከቻይና መንግሥት ጋር የሚደረገውን ውይይት ውጤታማ እንዲሆን ግልጽ አቅጣጫ በማስቀመጣቸው የተነሳ ምስጋና ይግባቸውና በአሁኑ ወቅት በቅድስት መንበርና በቻይና መንግሥት መካከል በተወሰነ መልኩም ቢሆን ውይይት ለማድረግ የተቻለ ሲሆን እያንዳንዱ ውይይት የራሱ የሆነ አዲስ መንገድ የከፈተና በሚገነባው የጋራ ግንኙነት ላይ የራሱን አዲስ ጡብ ያስቀመጠ በተስፋ የተሞላ የማነቃቂያ ሐሳቦችን ያፈለቀና እንቅስቃሴዎች እንዲጀመሩ ያስቻለ አጋጣሚን ፈጥሯል። በቅርቡ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የሚያሳዩትን ግላዊ ሕይወት አስተምሮና አቀራረባቸውን በመመልከት የተነሳ ቻይናን ጨምሮ በብዙ ሕዝቦችና ሀገራት ውስጥ የሚኖሩ ሁሉ የውይይት መድረኮች እንዲከፈቱ በማበረታታት ላይ ይገኛሉ። የካቶሊክ ቤተ ክርስቲያን ውይይትን በራሱ እንደ አንድ መቋጫ ወይም መደምደሚያ አድርጋ አትተረጉመውም። ያላትን ሁሉ አቅም ተጠቅማ የፖለቲካና የዲፕሎማሲ ጥቅሞችን ለማስገኘት አስፈላጊ የሆኑትን መሠረታዊ መርሆችን አሳልፋ ለመስጠት ተዘጋጅታለች ማለትም አይደለም። ይህንን ጉዳይ ከቻይና ጋር በተያያዘ መልኩ ስንመለከተው በቻይና በሚገኙ የካቶሊክ ማኅበረሰቦች ላይ የደረሰ ያለውን መከራ መርሳት ማለት አይደለም። ቤተ ክርስቲያን የምታደርጋቸው ውይይቶች ሁልጊዜም ቢሆን በእውነትና በፍትህ ላይ የተመሰረቱ የሰው ልጅ የማይነጣጠለውን መልካም ጎኑንና መሰረታዊ መብቶችን ማስከበር ላይ የተመሰረቱ መሆን አለባቸው። አንድ ግልጽ ሊሆን የሚገባው አስፈላጊ ነገር ቤተ ክርስቲያን በቻይና የምታደርገው ተልእኮ የመንግስት መዋቅሮችን ወይም አስተዳደሮችን ለመቀየር ወይም የፖለቲካ ኃይል ለማዋቀር ወይም ባለስልጣኖችን ለመቃወም ያለመ እንዳልሆነ ልብ ሊባል ይገባዋል። ቤተ ክርስቲያን ተልእኮዋን በፖለቲካዊ እንቅስቃሴዎች አከባቢ የምታደርግ ከሆነ የራስዋን ትክክለኛ ማንነት በመካድ ከብዙ የፖለቲካ ፓርቲዎች ውስጥ ልክ እንደ አንዱ ተፎካካሪ በመሆን መለኮታዊ የሆነ ጥሪዋን በመርሳት ወይም በመካድ የምታደርጋቸውን እንቅስቃሴዎች በሙሉ ለጊዜያዊ ጥቅሞች ማከናወኛ ብቻ ታደርጋዋለች ማለት ነው። ትክክለኛና ሐቀኛ የሆኑ ውይይቶች ቤተ ክርስቲያን በማኅበረሰቡ ውስጥ ሆና መስራት እንድትችል የሚያደርጋ ሲሆን ይህም ለካቶሊኮች ሕጋዊ የሆነ ጥበቃዎችን በማድረግ በጋራ ጥቅሞች ዙሪያ እንድትሰራ ያስችላታል። በዚያ አግባብ ቤተ ክርስቲያን የትችት ቃላትን በምትናገርበት ወቅት ዓላማዋ ውዝግብን ለማስነሳት ወይም ለመፍጠር ሳይሆን ትክክለኛውንና ገንቢ መንፈስ ያለው ማኅበረሰብ ለመፍጠር በማሰብ የምታደርገው ነው። ትችቶች ተጨባጭ የሆኑ የሐዋርያዊ ሥራዎች የፍቅር መገለጫዎች፣ ተመክሮዎች ተደርገው ሊቆጠሩ ይችላሉ። ምክንያቱም ደካማ የሆኑ ሰዎች ሥቃይና ድምፃቸውን ለማሰማት የተሳናቸው ሰዎች ድምፃቸው እንዲሰማ ጥንካሬን ስለሚፈጥር ነው። ከቻይና ጋር በተያያዘ መልኩ የቅድስት መንበር የምታምነው በአክብሮትና በእውነተኛ መንፈስ የሚደረጉ ውይይቶችን ምንም ያህል አስቸጋሪና አደገኛ ቢሆኑም እንኳን በዚያ አኳን የሚደረጉ ውይይቶች እንዲካሄዱ ምቹ የሆኑ ሁኔታዎችን በማሰናዳት እንዲካሄዱ የምትጥር ስትሆን፣ ቀጣይነት ባለው መልኩ ውይይቶችን በማድረግ ሐሳቦችን በመቀያየርና በመግባባት ግንዛቤን በመፍጠር በመሃል ያሉትን አለመግባባቶችን በመፍታት ገንቢ የሆነ ግንኙነት እንደሚፈጠር ታምናለች። ቅድስት መንበር በተለሳለሰ ኃይል በዓለም ደረጃ እያደረገች የምትገኘውን እንቅስቃሴ ቻይና ጥንቃቄ በተሞላበት መልኩ እየተከታተለች መሆኑን የሚያሳዩ የተለያዩ ምልክቶች አሉ። የቻይና ታሪክ በተመሳሳይ መልኩ እየቀጠለ መሆኑ የሚታወቅ ሲሆን በቤተ ክርስቲያን ውስጥ በከፍተኛ የኃላፊነት ቦታ ላይ የሚሰሩ ሰዎች በጥበብ የተሞላ ውሳኔዎችን ማድረግ ይኖርባቸዋል። የቅድስት መንበር ከቻይና መንግሥት ጋር ለሩብ ምዕተ ዓመታት ያህል ውይይት ስታደርግ የቆየችው በዚሁ ምክንያት ነው። በዘመናት ውስጥ ያሉትን ምልክቶች ለማንበብ ለሚፈልጉና በታሪክ ውስጥ የእግዚአብሔርን መገኘት ለመገንዘብ ለሚፈልጉ ሰዎች ሁሉ የካቶሊክ ቤተ ክርስቲያን ሐዋርያዊ ዓላማ ይህ መሆኑን ያሳያል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የቅድስት መንበር ከቻይና መንግሥት ጋር ያላትን ግንኙነት ለማሳደግ በማሰብ የተለያዩ ቀጣይነት ያላቸው ውይይቶችን በማድረግ ላይ መሆኗ የሚታወቅ ሲሆን፣ ይህ ቀደም ሲል ያስደመጥናችሁ ይህንን በተመለከተ በቅርቡ የቅድስት መንበር ወይም ቫቲካን ያወጣችውን ሁለተኛውን መግለጫ ነበር። የዚህን መግለጫ ክፍል 3 በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 12 2010 ዓ.ም ዕለታዊ ስርጭታችንን ነው። በኢራቅ ከፍተኛ መጽ በመከስከሱ የተነሳ ቤተ ክርስቲያን አገልግሎቷን ለማቋረጥ መገደዷ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
በኢራቅ ውስጥ ኃይለኛ መጽ በመከስከሱ የተነሳ ቤተ ክርስቲያን አገልግሎቷን ማቋረጧ ተነገረ። በኢራቅ በተከሰከሰው ኃይለኛ መጽ 8 ሰዎች መሞታቸው 56 ሰዎች ከባድ የመቁሰል አደጋ እንደደረሰባቸው ታውቋል። ያመጹ ምክንያት በሀገሪቱ የተስፋፋ የመጣውን ድህነት፣ ሥራ ማጣትና የማህበራዊ አገልግሎት ማጣት እንደሆነ ታውቋል። አሁን በተከሰከሰው ብጥብጥ የተነሳ የኢራቅ ካቶሊካዊት ቤተ ክርስቲያን በየዕለቱ ከምታሳርገው የመስዋዕተ ቅዳሴ ጸሎት በቀር የተቀረውትን ማህበራዊ አገልግሎቷን ለማቋረጥ መገደዷን ገልጻለች። ኃይለኛ አመጽ በተከሰከሰበት በደቡቡ የሀገሪቱ ክፍል በሚገኙት ቁምስናዎች የሚያቀርቡትን የባህልና የቤተ ክርስቲያን ትምህርቶችን ለማቋረጥ መገደዳቸውን ሊቀ ጳጳስ ብፁዕ አቡነ አልናፋሊ ሀቢብ ገልጸዋል። ሊቀ ጳጳሱ ለኤዥያ ኒውስ ለተሰኘው የዜና ማሰራጫ እንደገለጹት አንዳንድ ማህበራዊ አገልግሎቶችን እንድናቋርጥ የተገደድነው በሕዝቡ ላይ ሊደርስ የሚችለውን የሞት አደጋ ለመከላከል ነው ብለዋል። በኢራቅ ይህን የመሰለ አመጽ ሲቀሰቀስ ይህ የመጀመሪያ ባይሆንም በተለይ በነዳጅ ክምችት በምትታወቀው በባሶራ ግዛት ሕዝቡ በውሃ እጥረትም እንደሚሰቃይ ገልጸዋል። በሰልፈኞችና በጸጥታ አስከባሪዎች መካከል ለተቀሰቀሰው ብጥብጥ ምክንያቱ በባሶራ የሚገኘውን የነዳጅ ማስተላለፊያ መስመርና በሀገሪቱ የአንዳንድ የፖለቲካ ፓርቲዎች ጽሕፈት ቤት በመንግሥት ትዕዛዝ በመዘጋታቸው ነው ተብሏል። በባሶራ የተቀሰቀሰውን አመጽ አስመልክተው ንግግር ያደረጉት የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ እንደገለጹት የተለያዩ ምክንያቶችን በመደርደር በመንግሥት ተቋማትና በሕዝብ ንብረት ላይ ውድመትን ማስከተል ሀገሪቱን መጉዳት እንደሆነ ተናግረው ይህን የጥፋት ተልእኮን የሚፈጽሙ ሽብርተኞችን አስጠንቅቀዋል። በባሶራ ግዛት የልማት ተቋማትን መልሶ ለመገንባት፣ የወደሙ ትምህርት ቤቶችን፣ ሆስፒታሎችንና የጤና ጣቢያዎችን መልሶ ለመስራት 3 ሚሊያርድ ዶላር ተመድቦ የነበረ ሲሆን መንግሥትም እነዚህን የልማት ሥራዎችን ለማካሄድ የተጠቀመው የገንዘብ መጠን በቂ አለመሆኑን ገልጸዋል። ሊቀ ጳጳስ ብፁዕ አቡነ አልናፋሊ ሀቢብ እንደገለጹት መንግሥት በሀገሪቱ ተጨባጭ ለውጥ እንዲመጣ ካላደረገ በስተቀር አሁን የተቀሰቀሰው አመጽ ሊያድግና ሊሰፋ ይችላል ብለዋል። በሀገሪቱ የሚታየው የውሃ እጥረት ካልተቃለለ በሰዎች ላይ ሊደርስ የሚችለው ችግር እንደሚያድግ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ አልናፊ ሀቢብ በማከልም ብጥብጡ በተቀሰቀሰባት በባሶራ ግዛት የተጎጂዎች ቁጥር ሊጨምር እንደሚችል ገልጸዋል።
ክቡራንና ክቡራት አድማጮቻችን፣ በመቀጠል እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበውን ሳምንታዊ ዝግጅት እናስደምጣችኋለን። በዛሬው ለስርጭታችን የምናቀርብላችሁ ዝግጅት የሚሆነው የኢትዮጵያ ካቶሊካዊት ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን የእመቤታችን እጅግ ቅድስት ድንግል ማርያም ታዋቂ ቤተ መቅደሶች በዓለም ላይ በሚል አርዕስት ክቡር ዶክተር አባ አንጦኒዮስ አልቤርቶ በጻፉት መጽሐፍ ላይ የሎሬቶ የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ በጣሊያን በሚል አርዕስት የሰፈረውን አስተምሮ በመቀጠል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የሎሬቶ እመቤታችን ማርያም ቤተ መቅደስ በጣሊያን። ከእመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደሶች መካከል የሎሬቶ ቤተ መቅደስ እጅግ ተወዳጅና በትልቅ ደረጃ የሚከበር ነው። በሎሬቶ እመቤታችን ቅድስት ድንግል ማርያም ስም የሚጠራው የሎሬቶ ቅዱስ ቤት ነው። ይህ ቤት እመቤታችን የተወለደችበትና የሊቀ መላእክቱ ቅዱስ ገብርኤል ብስራት የተቀበለችበት ቤት እንደሆነ ይነገርለታል። በዚህም ቤት ውስጥ ጥንታዊ የእመቤታችን ሐውልት ይገኝበታል። ባለፉት አያሌ መቶ ዓመታት ከመላው ዓለም በጣም ብዙ ሰዎች ለጸሎትና የእመቤታችንን አማላጅነት ለመጠየቅ ወደ ሎሬቶ መንፈሳዊ ጉዞ ማድረጋቸው የተረጋገጠ ነው። በብዙ ሺህ የሚቆጠሩ በመቤታችን እጅግ ቅድስት ድንግል ማርያም አማላጅነት የተፈጸሙትን ድንቅ ነገሮችን በሎሬቶ ቤተ መቅደስ መዛግብት ተጽፈው ይገኛሉ። የሎሬቶ ቅዱስ ቤት ትውፊትና ታሪክ ከሐዋርያት ዘመን የሚጀምር ነው። ከጥንታዊት ቤተ ክርስቲያን ዘመን ጀምሮ በቤቱ በአንደኛው ጎን የሚገኘው የተቦረቦረ ዋሻ ለክርስቲያን ሕዝብ የአምልኮና የመንፈሳዊ ጉዞ ማዕከል ሆኖ እንደቆየ የሚነገርለት ነው። እንደ አውሮፓውያኑ የቀን አቆጣጠር በ313 ዓ.ም በታላቁ ሮማዊው ንጉሠ ነግሥት ኮንስታንታይን እንደ አውሮፓውያኑ የቀን አቆጣጠር ከ272 እስከ 337 ዓ.ም የኖረ በናዝሬቱ ቅዱስ ቤት ላይ ታላቅ ባዚሊካ እንዲሠራ ያዛል። በጎኑም ላይ የነበረው የተቦረቦረ ዋሻ ኮንስታንታይን በሠራው ባዚሊካ ምድር ቤቱ ሲገኝ እንደነበረ ታሪክ ያሳያል። እንደ አውሮፓውያኑ የቀን አቆጣጠር በ1090 ዓ.ም እስላሞች ቅድስት አገርን በወረሩ ጊዜ ለክርስትና እምነት ውድ የነበሩትን ብዙ ቤተ መቅደሶችን እንደ ደመሰሱ ከታሪክ ለመረዳት ይቻላል። ከነዚህ ከተደመሰሱ ቤተ መቅደሶች መካከል አንዱ የናዝሬቱ ባዚሊካ ነበር። ነገር ግን ቅዱሱ ቤትና በጎኑም የነበረው የተቦረቦረ ዋሻ ምንም ሳይነኩ እንደ ቀሩ ይነገራል። የአሲዚው ቅዱስ ፍራንቼስኮስ ቅድስት አገርን ሲጎበኝ እንደ አውሮፓውያኑ የቀን አቆጣጠር ከ1219 እስከ 1220 ዓ.ም በናዝሬቱ ቅዱስ ቤት ውስጥ መጸለዩ ይነገራል። የፈረንሳይ ንጉሥ የነበረው ቅዱስ ለዊ ዘጠነኛ በናዝሬቱ ቤተ መቅደስ እንደ ጸለየና ቅዱስ ቁርባንም እንደ ተቀበለ ይነገራል። የናዝሬቱን ቅዱስ ቤት ለመጠበቅና ለመንፈሳዊ ተጓዦች ሰፊ ስፍራን ለማዘጋጀት እንደ አውሮፓውያኑ የቀን አቆጣጠር በ12ኛው መቶ ክፍለ ዘመን ሌላ ባዚሊካ ተሰርቶ እንደነበረም ይነገራል። ይህም ለሁለተኛ ጊዜ የተሰራው ባዚሊካ የእስላም እምነት ኃይሎች በመስቀል ጦሮች ላይ ድል በተቀናጁ ጊዜ ማለትም እንደ አውሮፓውያኑ የቀን አቆጣጠር በ1263 እንደተደመሰሱ ይነገራል። ይሁን እንጂ በባዚሊካው ምድር ቤት ውስጥ የነበረው የናዝሬቱ ቅዱስ ቤት በዚያን ጊዜም አልተደመሰሰም። እንደ አውሮፓውያኑ የቀን አቆጣጠር በ1291 ዓ.ም የመስቀል ጦረኞች ሙሉ በሙሉ ከቅድስት አገር መባረራቸው ይታወቃል። በዚያን ጊዜ የናዝሬቱ ቅዱስ ቤትም ከዚያ እንደተሰወረና አሁን በምስራቅ አውሮፓ በሚገኘው ክሮሻ በሚባለው ሀገር ትራስት በተባለው ስፍራ እንደታየ ይነገራል። እዚያም ለናዝሬቱ ቅዱስ ቤት ትልቅ ቤተ መቅደስ ተሰርቶለት ነበር። በሌላ በኩል ደግሞ ከትውፊት እንደምንረዳው የመላእክት ሰራዊት የናዝሬቱን ቅዱስ ቤት በሜዲትራንያን ባህር በኩል እንደ አውሮፓውያኑ የቀን አቆጣጠር በግንቦት 10 ቀን 1291 ዓ.ም በመጀመሪያ በደልማቲያ ወደሚገኘው ተርሳቶ እንዳጓጓዘውና ከዚያም በኋላ በታህሳስ 10 ቀን 1294 ዓ.ም በጣሊያን በሚገኘው ሬካንቲ በተባለው ስፍራ ወደሚገኘው ጫካ ውስጥ በሃድሪያቲክ ባህር በኩል እንዳጓጓዘው ከዚያም በኋላ የናዝሬቱ ቅዱስ ቤት ወደ ሎሬቶ እንደተወሰደ ይነገራል። የሚገርመው ነገር ቢኖር በደረሰበት ሁሉ የናዝሬቱ ቅዱስ ቤት ያለ አንዳች መሠረት በመሬት ላይ በጥሩ ገጥሞ መቀመጡ ደግሞ በጣም የሚያስገርም ነገር ነው። ይህ ከናዝሬት ወደ ሎሬቶ ያደረገችው ተአምራዊ ጉዞ ነበር። የሎሬቶዋን እመቤታችን እጅግ ቅድስት ድንግል ማርያምን የአውሮፕላን አብራሪዎች ባልደረባ እንድትሆን ያደረጋት የቤቱም ረዥም ዕድሜ የሎሬቶ እመቤታችን እጅግ ቅድስት ድንግል ማርያም የቤት ሰሪዎች ሁሉ ባልደረባ እንድትሆን ምክንያት ሆኗታል። ስለ ናዝሬቱ ቅዱስ ቤት ሌላም ተጨማሪ ተአምር ተጠይቆ እንደነበረም ይታወሳል። ይኸውም የሎሬቶ ከተማ ሕዝብ ሁኔታውን በሚገባ ለማጣራት የተመረጡ ታማኝ መልእክቶችን ወደ ሎሬቶና ወደ ናዝሬት እንደላከ ይነገራል። ይኸውም 16 ታማኝ የሎሬቶ ከተማ መልእክተኞች የቤቱን መጠን በሚገባ በመለካት ከጉዞአቸው ሲመለሱ አሁን በሎሬቶ የሚገኘው ቅዱስ ቤት በትክክል ከናዝሬት እንደመጣ አዎንታዊ አስተያየታቸውንም እንደሰጡ ይነገራል። ባለፉት መቶ ክፍለ ዘመናት የሎሬቶ ቅድስት ቤትና እዚያ የተፈጸሙት ድንቅ ነገሮች ትክክለኛ መሆናቸውን ብፁዓን ርዕሰ ሊቃነ ጳጳሳት በሚገባ መስክረዋል። ብፁዕ ርዕሰ ሊቃነ ጳጳሳት ለሎሬቶ የመቤታችን እጅ ቅድስት ድንግል ማርያም ቤተ መቅደስ የነበራቸውን መልካም መንፈሳዊ አመለካከትና አክብሮት ቤተ መቅደሱን ለሚጎበኙ መንፈሳዊ ተጓዦች ተስፋ ከሰጧቸው አያሌ መንፈሳዊ ትሩፋቶች ለመረዳት ይቻላል። በእናት ካቶሊካዊት ቤተ ክርስቲያን ቅዱሳን ተብለው በይፋ ከታወጁት ብፁዓን ከተባሉትና የእግዚአብሔር አገልጋዮች ተብለው ከተሰየሙት ምእመናን መካከል ከሁለት ሺህ የሚበልጡ የሎሬቶውን እመቤታችን እጅ ቅድስት ድንግል ማርያም ቤተ መቅደስ እንደ ጎበኙ ይነገራል። የኢየሱስ ትንሿ ቴሬዛም ወደ ቀርሜሊዮስ ገዳም ከመግባቷ በፊት ቤተ መቅደሱን ለአጭር ጊዜ እንደ ጎበኘች ይነገራል። የሊጉሪያው ቅዱስ አልፎንሲዮስ፣ ቅዱስ ፍራንሲስ ካባሪኒ፣ ካርዲናል ኒውማን፣ ቅዱስ ዮሐንስ ኖየማንና ቅዱስ ፍራንሲስ ዲሳላስ የሎሬቶን እመቤታችን እጅግ ቅድስት ድንግል ማርያምን ቤተ መቅደስ ከጎበኙ ሰዎች መካከል ጥቂቶቹ ናቸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርብላችሁን ሳምንታዊ ዝግጅት የነበረ ሲሆን ይህ ቀደም ሲል ያስደመጥናችሁ የሎሬቶ እመቤታችን ማርያም ቤተ መቅደስ በጣሊያን በሚል አርዕስት ክቡር ዶክተር አባንጦኒዮስ አልቤርቶ ካሳተሙት መጽሐፍ ላይ ያገኘነውን አስተምሮ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።